Voice of America.
ከፈታን እንደለው ሀገራችን ቤተክርስቲያናችን ከታሰሩበት ማነቆ ሲበጠስና ሲፈታ ነው። አሁን ግን ከግድ ተለቀን ብዙሃኑ ወደ ተሰረበት እስር ቤት አብረን ባንድ ላይ ተቀላቀልን ማለት እንጂ ከእስር ተፈታን ማለት አይደለም።
እናንት በተለይ የሚመለከታችሁ የቤተክርስቲያን ጉዳይ ነውና ቤተክርስቲያን ሲተፈታ ነው ተፈታን የሚባለው ያላችሁትን ነገር ሊያብራሩ ይችላሉ አባ?
በቅድሚያ ለዚህ ላለቃን ለአምላካችን ለጌታችን ለኢየሱስ ክርስቶስ ከምን ምስጋና ይግባው። እኛ ተፈታን የምንለው ቤተክርስቲያን ስትፈታ ነው ብለን ያልንበት ምክንያት ቤተክርስቲያን አሁንም እንደታሰረች ነው፣ እስረኛ ናት። የታሰረችበትን ምክንያት ልጆቿ በየቦታው ያሉ ሊቃውንት በአሁኑ ሰዓት ገብተው ቤተክርስቲያንን ማገልገል ባልቻሉበት ሰዓት ላይ ስለሆነች ታስራለች ብለናል። ምክንያቱም
የታሰሩ ሊቃውንት አሉ፣
ቤተክርስቲያን አልታሰሩም፣ ህሊናቸው ታስሯል። እንዳይናገሩ እንዳይሰሩ ታስረዋል። የታሰረችው ቤተክርስቲያን እንድትፈታ የምንፈልገው እኛ ፖለቲከኞች ከቤተክርስቲያን ውስጥ መውጣት አለባቸው፣ ሙሰኞች ከቤተክርስቲያን መውጣት አለባቸው። በአሁኑ ሰዓት አንድ የቤተክርስቲያን አባት ለመቀጠር ሲፈልግ 50 ሺህ ብር 60 ሺህ ብር ካልከፈለ መቀጠር አይችልም።
እንግዲህ ይሄ በመረጃ መደገፍ አለበት አባ እንደሚያውቁት።
አዎ አለበት። እኛ ስለምናይ ነው ስለምናውቅም አንድ ዲያቆን 30 ሺህ ብር 40 ሺህ ብር ካልከፈለ አይቀጠርም። ሊቃውንቱ ግን ሜዳ ላይ ወድቀዋል። የሀብታም በር ከፋች ሆነዋል። ለብዙ ዘመናት ቆሎ ቆርጥመው ኮቸሮ አኮችረው ያን እየበሉ የተማሩ አባቶች በአሁኑ ሰዓት የቤተ ክርስቲያኗ አገልጋይ አልሆኑ፣ ዛሬ ቤተ ክርስቲያንን እናገለግላለን ብለው የተሰለፉ ሌሎች ናቸው። ይሄ በሆነበት ሰዓት ቤተ ክርስቲያን ነፃ ሆና እየተገለገለች ነው ብለን ልንል አንችልም።
እንዲያው ይቅርታ አድርጉልኝና
ታስራ መጣች።
ስለ ቤተ ክርስቲያን ስለ ቤተ ክህነት ሙስና በተደጋግሞ ይወሳል። እኛም በዚህ ጣቢያ አቅርበናል። እርግጥ ሙስና ፈጸሙ የሚባሉ ሰዎች መረጃ የለም ምንም አላረግንም ነው የሚሉትና እርሶም አሁን ይሄን ክስ ሲያቀርቡ መረጃ ያስፈልጋል። መቼም ተጨባጭ የሆነ ነገር ወደ ህዝብ ጆሮ የሚገባ ነገር ሌላው በኩል ተቃውሞ ቢያስነሳ ያንን መከላከል አይቻልምና ምን የምታውቁት ነገር አለ በተጨባጭ ስለ ሙስና ስለ ጉቦ?
ይሄ እኮ አገር ያወቀው ፀሐይ የሞቀው ነው። ይሄ ምንም የሚያደራብቀን ነገር የለም። ብዙ ነገር የምናውቀው ነገር ይኖራል። ይሄ ወደፊት የምንገፋበት ነው። ምክንያቱም የቤተ ክርስቲያን የእምነት ጉዳይ ስለሆነ ወደፊት የምንገፋበት ጉዳይ ይሆናል። የዘረኝነትና የሙስና ጉዳይ ቤተ ክርስቲያኗን ተብትቦ አፍሮ ይዟታል። ይሄ መፈታት አለበት። ከዘረኝነትና ከሙስና ነፃ ሁና ሁሉም በእኩልነትና በተማረ የሰው ኃይል የቤተ ክርስቲያኗ ልጆች ቤተ ክርስቲያኗን እንዲመሩት መደረግ አለበት ነው የኛ ሀሳብ።
አባ ገብረ ስላሴ በዚህ ላይ ምን ይላሉ?
የሰው ልጅ እግዚአብሔር የሰጠውን ነፃነት እስከተነፈገ ድረስ እንደታሰረ ነው ማለት ይቻላል። ምክንያቱም ቤተ ክርስቲያን አሁን ሞልቶባት ያለው አመጣ ወጣት መዛግብቲሃ ወአቡሃ ለሐሰት ነው የሚለው አዳራሻቸው መሰብሰቢያቸው ውሸትና ሐሰት እንደ አሸን የሚፈላበት ውሸት እንዲፈነጭባት ነው እያደረጉ ያሉት።
ስለ ሙስና የሚያውቁት ነገር አለ በተጨባጭ?
በስነ ስርዓት ነው።
ምን ለምሳሌ ሲያስረዱኝ?
እንግዲህ ዲያቆንም ሆነ ቄስ ሊቃውንትም መምህራኖች ተምረው በእንተ ስማ ለማርያም ብለው ኮሸሮ ቆርጥመው የተማሩ አባቶቻችን ብር ካልከፈሉ 100 ሺህ ብር 70 ሺህ ብር 60 ሺህ ብር 50 ሺህ ብር ካልከፈሉ ቤተክርስቲያን መቀጠር አይችሉም።
ይሄ እኮ ተደጋግሞ የሚነሳና የሚቀርብ ክስ ነው፣ ግን በተጨባጭ ያረጋገጠ አንድም እስካሁን ድረስ እኔ እስከማውቀው አላገኘንም። እና መክሰስ ከባድ ነው፣ ማስረዳት ደግሞ ያስፈልጋል። እንዲህ አይነት ከባድ ክስ
ክሱ ለማን ነው? መድኃኒዓለም ኢየሱስ ክርስቶስ ለሱ ነው እየጮህነ ነው ያለ ነው። ለማን ይከሰሳል? አንድ ሰው ይሄን ቢያቀርብ ይደበደባል ወይም ይታሰራል ወይም ይሞታል እንጂ ለማን ይከሰታል? ይሄ
መልካም እንደው አንድ ጥያቄ ልጠይቀው ስርሶን ወደ አባ ገብረ ኢየሱስ ከመሄዴ በፊት ይሄን ያህል ጊዜ ታስረው ወጥተዋል፣ ለምን ታሰርኩ ብለው ያምናሉ እርሶ? ለምን እንደታሰሩ ለራሶ የሚገባው ነገር አለ?
እንግዲህ የታሰርኩበት በገዳሙ በዋልድባ ጉዳይ ነው። በእነሱ አባባል ግን በፖለቲካ ብለው አሸባሪ ብለው ነው።
በዋልድባ ጉዳይ ታሰርኩ ሲሉ ዋልድባ ላይ ምን አድርገዋል ወይም ስለ ዋልድባ ምን ብለዋል?
2004 መጋቢት 5 አባ ነጻ ላይ በነበረው ስብሰባ አባቶቻችን እንረስ አልምተን እንብላ ብለው በመጡ ሰዓት ይሄ አደራ ተሰጥቶን ከመድኃኒዓለም እንጂ መድኃኒዓለም ጠይቁ እንጂ እኛ ይሄንን ልንሰጥም ገንዘብ ልንቀበልም አንችልም ብሎ መነኮሳቱ እኛ ካልሞት እኛ ካልተሰየፍን ሊታረስም ልማት ሊሆንም አይችልም ብሎ አባነጣለ ይሄ መነኮሳቱ ከ500 ያላነሰ መነኮሳት ተሰብስቦ ይሄን መልስ ሰጥቷል። በዛን ሰዓት ነበርኩኝ አብሬ።
ወደ ሌላ ጥያቄ ልወሰዶ አባ ገብረ ኢየሱስ እንደሚያቆስ ለብዙ ጊዜ ታስረው ነው እንግዲህ ከስር የተለቀቁትና በምን እንደታሰሩ የሚያቆስ ነገር አለ?
እነሱ ያሰሩ የአረበኞች ግንቦት ሰባት አባል ነሽ፣ ለግንቦት ሰባት ነው የምትሰራው፣ ፖለቲከኛ ነው። እኔ ደግሞ አይደለሁም ፖለቲከኛ አይደለሁም፣ የዋልድባ አብረንታ ቤተ ሚናስ ተወካይ ሁኜ ገዳሙ ታረሰ፣ ገዳሙ መታረስ የለበትም፣ ደኑ ተጨፈጨፈ፣ ደኑ መጨፍጨፍ የለበትም፣ መነኮሳቱ ሲሰደዱ መሰደድ የለባቸውም ብዬ በአቋም 2004 ዓ.ም ጀምሬ ወደፊትም ይቀጥላል ይሄ ጉዳይ እስካሁን ድረስ ስታገልበት የነበርኩት ጉዳይ ስለሆነ እኔ ከእምነት ጋር እንጂ ሌላ የፖለቲካ አላማም የለኝም፣ ሌላ አላማም አላረምድም የሚል ነው የኔ አቋም። እነሱ ደግሞ አሸባሪ ነው፣ እኔ ደግሞ አሸባሪ አይደለሁም በሚል ነው የክስ ሂደታቸው።
ሲፈቷችሁ ምን አሏችሁ? ጥፋታችሁ አልቋል፣ ተሰርዟል፣ ምን ተበላችሁ ነው የወጣችሁት?
ሲፈቱን ኑ ተብለን ተጠራን፣ ተሰለፉ ተባልን፣ ተፈተሽነ፣ የሆነ ወረቀት ተሰጠን፣ ውጡ ተባልን። ከሰው ጋርም እንድንገናኝ አላደረጉን። ሁለታችን ብቻ ነቅለው፣ ሌሎችም የተፈቷሉ። ሁለታችን ወዲያው በአስቸኳይ እንድንወጣ ተደረገ እንጂ እኛ በምን እንደተለቀቅ አናውቀው። አንድ አመት ከሶስት ወር ከምናምን ታስረናል። ይሄ ምንድን ነው የታሰርንበት? ምንም አይነት ፍትህ የሌለበት ቦታ ስለሆነ ማረጋገጫ ሳይኖራቸው ስላሰሩን እኛ ለምን ታስርን ብለን መጠየቅና እንደውም ካሳም ያስፈልገናል፣ ካሳም ያስፈልገናል። ነገር ግን ለማን ነው አቤት የምንለው? አቤቱታችን የሚቀበለን አካል ሲኖር እኮ ነው።
ቀደም ሲል በዋልድባ ምክንያት እንደታሰሩ አባ ገብረስላሴ ገልጠውልኛል። ምናልባት በዋልድባ ምክንያት እኔና እርስዎ ብዙ ተወያይተናል። ከዚህ ጣቢያ ጋር የተገናኙትም በዋልድባ ምክንያት ነው እና አሁን ከእስር ተፈታችሁ ትንሽ አረፍ ካላችሁ በኋላ ወደ ባታችሁ ወደ ዋልድባ ትሄዳላችሁ ብዬ ነው የማምነው። ግን ስለ ዋልድባ ምን ትሰማላችሁ? ዋልድባ በአሁኑ ሰዓት ምን ሁኔታ ላይ ነው የሚገኘው ገዳሙ?
አሁን ዋልድባ አብረንታንት ቤተ ሚናስ ችግር ላይ ነው። ችግሩ ምንድን ነው? ከአሁን በፊትም ጠቅሰነዋል። የራሳቸውን ሰው አስተዳዳሪ የሚሆን መጋቢ ዕቃ ቤት የራሳቸውን ሰው አስቀምጠዋል።
እነማን ናቸው የራሳቸውን የሚያስቀምጡት? አባይ ቅርታ
የህወሓት የራሱን ሰው እንዲቀመጥ አድርጓል። ማለት አባ ገብረ ሕይወት መስፍን የተባለ ሰው ተቀምጧል። አሁን እዚያ ቦታ ነው። ይህ ሰው የመንግስት ዋና ሰው ነው። ሌሎችም አሉ። ገዳሙን የሚያሽከረክረው እሱ ነው። ገዳሙ ጠፋ አልጠፋ ምንም አይነት መፍትሄ የሚሰጥ ሰው አይደለም። መነኮሳትን ከማባረር ውጭ አርግ የተባለውን ያደርጋል፣ አታድርግ የተባለውን አያደርግም።
ያለ አግባብ ተሾሙ ነው እርስዎ የሚሉትና በህወሓት ተሾሙ ነው
የሚሉት? ያለ አግባብ ነው ደህንነት ነው መረጃ ነው። ያለ አግባብ የሆነበት ምክንያቱም አንደኛ ደህንነት ነው። ማይቀብሪ ሂዶ ከነሱ ጋር ነው የሚነጋገረው። ማይቀብሪ ማለት ጠለምት ወረዳ በትግራይ ክልል ያለው ማለት ነው። ሂዶ ከነሱ ጋር ነው የሚነጋገር። ስልክም እንዲደዋወል ከነሱ ጋር ነው። ሸዊት የተባለ ከነሱ ጋር ነው የሚነጋገረው። የሚሰራውም ከነሱ ጋር ነው።
አሁን የኙ ሰው መሾም ገዳሙ ውስጥ ችግር ፈጥሯል ነው የሚሉኝ። ምን ችግር ተፈጠረ ታዲያ? አሁን
መነኮሳቱን አባሯል። መነኮሳቱ ተሰደዋል።
ስንት መነኮሳት?
ከ150 በላይ መነኮሳት ተሰደው በሰቋር ዋልድባ፣ በጋሻ ዋልድባ፣ በማህበረ ስላሴ፣ በጎንድ ተክለ ሃይማኖት፣ በማንም ዳባ፣ በደብረ ሊባኖስ፣ በዝቋላ፣ በእነዚህ ቦታዎች ነው ተሰደው የተቀመጡ። በአሁኑ ሰዓት በአባ ነጻ፣ በማይሰሬ፣ በማይሳላ፣ በማይደረውት አካባቢ ያሉ መቃብረ ጥልቅት አካባቢ፣ እነዚህ ጫካዎች ለብዙ ዘመናት ያስቆጠሩ ጥንታዊ ዛፎች፣ ቅርሶች እንዳሉ ወድመዋል። ዛፎቹ ተመንጥረው በክሰል እየዋሉ ነው። ማለትም አባቶች ወደ ፍልሰት ሲሄዱ ወይም በግጡ እና መልክ ሲገቡ ዛፍ ተሰልፍሎ ያው ሲያርፉ ነው ያው ጋር ተቃልቆ ነው የሚቀሩ ያ ሁሉ ክርስቲያን ይሏል። ለምሳሌ ያክል ያድቃ ወረዳ 22 ቀበሌ ህዝብ ተወቃቆ እዛው ድረስ ሂዶ መጋቢት 3 ቀን ጀምሮ ለ5 ቀን ያክል እዛ ቆይቶ አሁን ማለት ነው 2010 መጋቢት 3 ቀን እነሆት ቦታውን በማየት የተመነቀረው ሁሉ አይቶ ለምን እንዲሆናል በማለት ከትግራይ ክልል ጋር ተነጋግሮ ችግር ፈጠሩ የተባሉ ሰዎች ለጊዜው ስማቸው ማላውቅም አስራዋል የሚል ነገር ነው መረጃው ይደረሰኝ። እስከዚህ ድረስ ገዳሙ እየተመነጠረና ክፍል እየተከፈለበት ነው ያለ። አሁንም የተሰራ ነው የተካሄደ ነው እስካሁን ድረስ ያልቃልቻለን እስካሁን ድረስ ግድብን እንሰራለን እያሉ ነው። ነገር ግን እስካሁን ፍጻሜ ላይ አልደረሰም። በዚህ አካባቢም ደግሞ ከአድረመት ወልቃይት ማለት ነው ከወልቃይት ጀምሮ ወደ ፍየልውሃ አድርገ መቀሌ የሚገባ መንገድ በገዳሙ አቋርጦ የሚሄድ መንገድም ሊሰራ ነው ተጀምሯል። ያ መንገድ ማንንም ነው አቋርጦ የሚሄደው የዋልድባ ገዳም ነው አቋርጦ የሚሄድ። በዚህ መንገድ ላይ ስንት ተጨቃጭቀን ቆሞ ነበር። አሁን እንደገና ለጀመራ አለበት ተብሎ ገዳሙን ሸርሽሞ ማህበረ መነኮሳቱ ደግሞ እኛ አንፈቅድም በሚል ወንዙ ላይ ቆሟል መንገዱ።
እሺ
እንሻ ከተባለ ወንዝ ላይ ደርሶ ይቆም
እና ይሄ ሁሉ ችግር አለ ነው
ይሄ ሁሉ ችግር አለ።
እሺ መልካም አባ ገብረስላሴ እርሶም እንግዲህ ያው ወደ ዋልድባ መሄዶ ነው ግዜ ትንሽ አረፈ ብለው ግን ዋልድባ በምን ሁኔታ ላይ ይገኛል? ቀደም ሲል አባ ገብረ ኢየሱስ ከገለጡት የተለየ አዲስ ነገር ካለ እስቲ ጨምሩ እርሶ።
እንግዲህ እኛ የነበርነው እስር ቤት ነው።
አዎ
እስር ቤት ሆነን ግን ገዳሙነን ምን ላይ ደረጃ እንዳለ ያው እንጠይቃለን ደግሞ እየተመነጠረ እንዳለ አጥመ ቅዱሳን በግሊደር እየተቆፈረ እንዳለ መቀር የሚባል ዛፍ እጣን የሚያመርት ማለት ነው እሱ ለራሳቸው ጥቅም እያዋሉ መቀሩ እየደረቀ መሆኑ እንዳለ ከብት የማይገባበትን ገዳም የከብት መናኸሪያ እያረጉት እንዳለ ወርቅ አለ እያሉ ምን እንደሚያገኙ አናውቅም እያስቆፈሩት እንዳለ መነኮሳት ሲሄዱ ድሮ ከሃይማኖት ውጭ መነኮሳት ሲመጣ አምላካው እንኳን በደህና መጣ ተብሎ እግሩን አጥበው እንግዳ ቤት አስቀምጠው ነው አባቶቻችን ነው። አሁን ግን እየተደበደበና እየተባረረ ነው የሚገኘው። ከገዳሙ ያሉ ሰዎች እኛን እየመጡ ይጠይቁናል። ስለዚህ በምንገናኝበት ያለውን ነገር ይነግሩናል።
አዲስ የተሾሙትን አባ ገብረህይወት መስፍን ያውቋቸዋል?
አውቃቸዋለሁ።
እሳቸው ተገቢ አባት አይደሉም ለገዳሙ ይላሉ ጓደኛው አባ ገብረ ኢየሱስ። እርስዎ ምን ይላሉ?
እሳቸው ራሱ ህወሓት የተባለ ድርጅት እንዳስቀመጣቸው ነው ያየነው። ምክንያቱም በወቅቱ የነበሩት መነኮሳት ያለውን ቃሌስ ጥልፍ ይዘው የነበሩ ሰዎች በምንሻ በመከላከያ ታስረው ቁልፉነን ቀምተው ቃቤቱነን ሰብረው አሰብሮ ይሄ ሰውዬ አሁን አባ ገብረት የሚባለው መነኩሴ ማለት ነው አሰብሮ መግባቱ ይታወቃል። እኔ በደንብ አውቃለሁ።
አሁን ከገዳሙ የተባረሩ መነኮሳትም አሉ ነው የሚባለው። አሁን ያሉት መነኮሳት ምንድን ናቸው? ማለት እናንተ እንደምትሉት ህወሓት ያስቀመጣቸው ናቸው ወይንስ ወትሮ እንደናንተው በትክክሉ ምን ነው የተቀመጡ ናቸው ያሉት? ምን አይነት መነኮሳት ናቸው ወልድባ ያሉት?
ስንዴ ካለበት ቦታ እንክርዳድ አይጠፋም። እነዚህ ሰዎች በስም መነኩሴ ናቸው። ነገር ግን መነኮሳትን የሚያሰድዱና የሚያስደበድቡ ናቸው። አንደኛው አባ ገብረህይወት መስፍን፣ አንዱ አባ ሰላማ ይባል፣ ሌሎችም አሉ። ስለዚህ ማይበር የመረጠውን አካል በፖሊስ ወይም በመከላከያ በሚሊሻ አስደብድቦ ቃሌቱን ሰብሮ ከገባ ማን አስቀመጠው ይባላል። ይሄን ሰው
አባ ገብረህይወትን ይስጡኝ።
ሄሎ
አባ፣ እንግዲህ ቀደም ሲል እንደገለጡት እኛ ከታገትንበት ተለቀን ወደ ህዝቡ ተቀላቀልን እንጂ ከእስር አልተፈታንም ብለዋል። የእስር ቤቱ ሁኔታ እንዲህ በዋዛ የሚያልቅ አይደለም፣ ወደፊት ነው ብለዋል። ባለፈው አርብ ባጭሩ ነው የተወያየነውና የእስር ቤቱ ሁኔታ እዛ የገጠማችሁ ችግር እንደው አድማጭ ሊሰማው የሚገባል የምትሉት ነገር አለ? በእናንተ ላይ የደረሰ ነገር
የሚገርምህ እኔ እዛ እስር ቤት ከገባሁበት ሰዓት ጀምሮ ኢትዮጵያ ውስጥ ያለው አይመስለኝም። ምክንያቱም የሚታየ መጽሐፍ ላይ የሰማሁት ልክ ሮም ነው የምታስታውሰው፣ ማዕከላዊ ውስጥ ነው። ሮም ማለት የአባቶቻችን ደም ያፈሰሰች ሀገር ናት። የአገራረት ስልት ያላት በብዙ ስቃይና መከራ ያሳለፍን ሰዎች ነው። ብዙ ተሰቃይተናል፣ ተጎርተናል። አንዳንድ የሚያቀይፍ ነገር የምታየው ነገር ወንድሞች ሲሰቃዩ የስቃይ ድምፅ ሲያሰሙ ስትሰማ ያማል፣ በጣም ይሰማል። ኢትዮጵያዊ መሆኑን ሁሉ ያስጠላል። እንዴት ኢትዮጵያዊ ሆኖ በወገኑ ላይ ይጨክናል? በእውነት አቶ አዲሱ
እናንተ ላይ ምንም እንደረሰ እስቲ እንደው ያን ወደዛ ላይ እናተኩርና አሁን ባለፈው እንሰማለን አሁን ልብሳችሁን አትልበሱ የምንኩስና ልብሳችሁን ወይም እንግዲህ ያ ያይከብዳችሁ ነበር ግን ያም ጥያቄ ቀርቦላችሁ ነበር እርግጥ ልብሳችሁን አላወለቃችሁም ይመስለኛል እንዴ ምን ምንድነው እናንተ ላይ ደረሰው ማለት ነው
ማከላዊ ላይ አውልቀህ አሰልቀው ነው ባይሉ ነው እኔ ልብሴን ባይል አሁን የተቀደደውን እንደው ፎቶ አንስቼ ልክልችላለሁ ቀሚሴን አሰልቀው ነው የደበደቡ በቃ አራፋቸው አውልቀው ነው አናታናቴ የተቀበቀበ ቁርጭምጭምቴ እየተመታ ሰውነቴ አሁን ጆሮዬ ራሱ ሌላ ድምጽ ያሰማ ነበር አይኔ አሁን ትናንትም ምርመራ አደረኩ እየተገረፍኩ ማለት ነው
ምንድነው የሚሏችሁ አባ እኔ አንድ ሲገርፏችሁ አንድ ልጅ አሁን እኛ ስንቀጣ ወይም ሰው ሲቀጣ ሁለተኛ ይሄን አታርግ ይላል ምንድነው የሚሏችሁ ሲደበድቧችሁ
እኔም ነው
ምኑን
ኢትዮጵያ ልታጠፋ ነው የግንቦት ሰባት አባል ነው ቦምብ ልታደፈነዳ ነው ሰው ልትገል ነው ይሄንን ማመን አለብህ ከነከሌ ጋር ተገናኝተሃል ምን ልታደርግ ነው ይሄንን ማመን አለብህ ሌላው ቀርቶ ከክሽ ላይ አንተ ጋር ሁሉ ተነጋግራል ተብዬ መጥቼ ሌላው ቀርቶ ማለት ነው
እና መገናኛ ብዙሃን ጋር ሚዲያ ጋር መገናኘትም አለባቸው እሺ መልካም ሶስቱ ሊጠቀስ ይችላል እሺ
ያው ጨለማ ውስጥ ለሁለት ወር ልዩ የሆነ ጨለማ ውስጥ ነበርኩ ከዛ በኋላ እንደገና ሸራተን የሚባል ቦታ ነው ደግሞ ከዛኛው ከሳይቤሪያ ከተባለው ቦታ ሻንዴ ምን ሸራተን የሚባል አለ
የተሻለ ነው ሸራተን ነው ማለት ነው
የተሻለ ስለሆነ ነው ትንሽ ብርሃን ታምታይበት አነስተኛ ስቃይ ያለበት ከዛ ወጣው እንደገና ባልታወቀ መንገድ ደግሞ ድግስ ሰዎች ባንድ ላይ ተሰበሰቡና ወደው አሁን ጨለማ ቤት አስገቡና ከጨለማ ቤት ያው ትገባለህ ማታ 12 ሰዓት ወይም 11 ሰዓት ተወጣና ያው ድርፋት ነው ነገረት ነው ሶስት መንታ የሆነ ልክ ሮማውያን ድሮ የሚገርፉበት መንታ አለንጋ ነበራቸው እና የዚህ አይነት ነው ልክ ከጫፉ ላይ ብረት ብረት ያለበት ነው በዚያ ነው የምትገረፈው የኬብል አለ የዚህ የኮምፒውተር ገመዶች እነሱ አሉ አውራጣቱ ታስሮ ትንጠለጠላለህ ያው ትሰቀላለህ ያኔ በቃ እኔ የተው ብዙም ማውራቱም አያስፈልግም ከኛ የባሰ ሌላ ወንድሞቻችን የማይረባ መጥፎ ነገር የተጎዱ ስላሉ እኔ አንድ ሳላነሰው የማልፈው ልጅ አለ ጌታ አፍራዶ ይባላል የሰሜን ጎንደር የህክምና ሳይንስ ቸችላ ሆስፒታል መምህር ነው ጌታ አፍራዶ ይባላል የዚህ አስፈስቃይ አሁንም ድረስ ይታየኛል ትዝ ይለኛል እኔ ነበርኩ ማሳምመው አሁንም በእስር ቤት ቅሊንጦ ማረሚያ ቤት ነው ያለ እንዲህ አይነት ሌሎችም ብዙ አሉ ብዙ ልጆች ለፋሲልም ብትል አሁን ተፈቷል ፋሲል እነ መስጦታ የሻሸመኔ አካባቢ ነው አገሩ
ቀደም ሲል አባ ማዕከላዊን አንስተዋል ማዕከላዊ ግን በአሁኑ ሰዓት መዘጋቱን ያውቃሉ ብዬ አስባለሁ እና እንደው እዛ ስቃይ የምታዩበት ቤት መዘጋቱ ለእርሶ ምን ትርጉም ይሰጠውታል
አዎ ማዕከላዊ እኮ እናስቻለውን ያንኮላሽ ቦታ ነው ማዕከላዊ ብዙ ወንድሞቻችን አማራ ኦሮሞ እየተባሉ የተንኮላሹ ዘር እንዳያፈሩ የተደረጉበት ቦታ ነው ማዕከላዊ ከዘጋ ማለት ምንም አይደለም የማዕከላዊ መዘጋት አይደለም እኛን የሚያሳስበን የሚያስጨንቀን የሚያስደስተን ሰዎቹ መቀየር አለባቸው ገራፊዎቹ መማር አለባቸው መግረፍ መጥፎ ነገር መሆኑን ማወቅ አለባቸው ሌላ መግረፊያ ቤት ከተዘጋጀ ምኑን ተዘጋ ከ37 በላይ ገራፊዎች አሉ አሁን እዚህ የልቅ ሌላ ነገር ተናዘዝ አሁን የምናናግዝ ይህኛን የምትባልበት ቦታ እኮ ነው ማዕከላዊ አልናገረው ምናልካለኝ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ማወቅ ያለባቸው አዲስ አበባ ፖሊስ ኮሚሽን እስረኛ ሲገባ በየትኛውም ጣቢያ ሲገባ ክርስቲያን የሆነ ሁሉ ማተቡን እየበጠሰ ነው የሚገባ
ደንብ ነው ተብሎ ነው የሚደረገው
በቃ ማንኛውም ሰው ማተቡን ክርስቲያን ከሆነ ማተቡን በጥሶ ነው የሚገባው ይሄ አይናችን ያየው ነው
ሶስተኛ የሚባለው ነው ይሆን የሚሉት
አዎ ሶስተኛ አባ
ገብረስላሴ እርሶስ እንዴት ነበረ የእስር ቤት ቆይታው?
ያው ማዕከላዊ የደረሰብኝ ግፍና በደል እኔ ብቻ ሳይሆን የኢትዮጵያ ሕዝብ ማለት ይቻላል። እኔ በአደባባይ ላይ ራቁቴን ከነ ታንክ እንኳን ሳለስ ራቁቴን በአደባባይ እስረኛ ባለበት ላይ ተገርፌያለሁ። መልሶ ቀብህን አውልቅ፣ ቆራችሁን አውልቁ፣ የሃይማኖት ልብሳችሁን አውልቁ እየተባል ያው ተደብድበናል። ያው ደብድበው ከዛው ላይ እኛ ገራታችን አላወለቅንም። ነገር ግን ሲደበድቡን ሲጠሉን ሲያንገላቱን ያው በራሱ ተቀጓል። ቀዳጁ ግን ለልተነው የከረምነው አንድ አመት ከሶፍትዌር ድረስ ያንን የተቀደደውን ልብስ አሁንም አስቀምጠነዋል። የሚጠርታችንም ስለሆነ አስቀምጠነዋል። ልብሳችን የተቀደደው ራሳቸው መሬት ለመሬት እያንከባለሉ የቀደዱት ልብሱን ማለት ነው።
የሚጠይቋቸው ሰዎች ተቀያሪ ልብስ አመጡላቸውም እንደ አባ ወይም አይገባም ክልክል ነው?
አይገባም እሱ ልብሱ አይገባም ተብሎ እኔንና አባ ገብረ ኢየሱስን በተለየ ትኩረት ተመልክተው ልብስ እንዳይገባልን የሚመጡት ዘመዶቻችን ሁሉ እየተሰቃዩ እንዲያውም ታስረው ጧት ከመጡ ታስረው ውሎ ማታ ነው የሚጠፉ የነበሩ።
ሁለት መነኮሳት ብቻ ነበራችሁ? እናንተ ብቻ ናችሁ? ሌሎች አሉ? በነገራችን ላይ እዛ እስር ቤት
ማዕከላዊ የነበርና ሁለታችን ብቻ ነው መነኮሳት።
እሺ።
ስለዚህ አንድ ቀን ቀኑን አላስተውሽም ሁለታቸው መለያየት አለባቸው ተብሎ ወደ አዲስ አበባ ፖሊስ ኮሚሽን ይዘውኝ ሂደው ከዛ ስንደርስ ወደ አረባ ይሆናሉ አብረው ያሉት ሌሎች እስረኞች። ከዛ ስንደርስ አንተ ካላወለክ አትገባም፣ ይሄ ስርዓታችን ነው ህጋችን ነው አሉኝ። ምን ነው
ልብሶ
የትናት?
እሺ።
በዚህም ካላወለክ አትገባም፣ አጣፋትም ሆነ ማንኛውም መተው አውልቀው ነው የሚገቡ፣ ይሄ ህጋችን ነው ብለው ይሄንን እንትን ሲሉኝ አባቶቻችን ደማቸውን ያፈሰሱት አጥንታቸውን የከሰከሱበት ስርዓት ሃይማኖት የሚያስክድ ማተብ የሚያስፈጽስ ከሆነ እኔም እንደ አባቶቼ ይኸው ለመሞት ዝግጁ ነኝ። ይሄንን አባቶቻችን እኔን ያለበሱኝ የሰጡኝ መከራ ቢመጣ መከራውን ልንቀበልበት ሞት ቢመጣ ልንሞትበት እንጂ ላወልቅ አልችልም ብዬ በዛን ሰዓት ተደብድቤ ወደ ማዕከላዊ መልሰው ኮማንደር መብራቱ ኮማንደር አዱሽ የተባሉ ሰዎች በጨለማ ቤት ውስጥ ወስደው አስገብተው ሲደበድቡኝ አምሽተው ማታ መልሰውኛል። አዎ ማመሰግነው የኢትዮጵያን ሕዝብ ነው። በውጭም ያለ ዘር፣ ቀለም፣ ቀይ ጥቁር ሳልል ሃይማኖት ሳልል የኢትዮጵያን ሕዝብ በጣም አመሰግናለሁ። ምክንያቱም እኛ ስለኛ ጮሆልናል፣ ስለኛ ታግሎልናል፣ አስፈትቶናል። ያስፈታን ከእግዚአብሔር ጋር ሆኖ የኢትዮጵያ ሕዝብ ነው። በቅሊንጦ ማረሚያ ቤት በሚባለው ቦታ የሚገኙ ብዙ በሐሰት በማንነታቸው ዝም ብለው የታሰሩ ፍትህ አልባ የሚሰቃዩ ሰዎች አሉ፣ ብዙ ሰዎች አሉ። እነዚህን እንደውም ስማቸውን ይዣለሁ፦ አቶ ፈለቀ ታደሰ፣ ሰለሞን ገነቱ፣ ዮሴፍ ቦጋለ፣ አቶ ወንድማገኝ የሚባሉ ሰዎች በስኳር የገቡ ሌሎች አብዮት ተስፋዬ፣ በላይ ተንታ፣ አበበ ብርሃኔ የተባሉ ሰዎች። እነዚህ ሰዎች ምንም ሳያደርጉ በማንነታቸው ዝም ብለው የታሰሩ የሚሰቃዩ ሰዎች አሉ። ፍትህ አጥተው እያለቀሱ ይገኛሉ።
በጣም ነው የማመሰግነው። እግዚአብሔር ይስጥልን አባቶች ሁለታችሁንም፣ አባ ገብረ ኢየሱስ፣ አባ ገብረ ስላሴ።
እሺ አቶ አዲስ፣ እንግዲህ ያው
እሺ አባ ገብረ ኢየሱስ
በመጠኑ ነካክተነዋል። ቅሊንጦንም ማረሚያ ቤት በዞን 5 ዞን 2 እያልን እየተንከራተትን አባ ገብረ ስላሴ ለአንድ ወር ዞን 5 ጨለማ ቤት ነበሩ። እኔም ለሁለት ወር ከ19 ቀን ጨለማ ቤት ዞን 5 ነበርኩ። የሁሉ ነገር የደረሰብን ግን ሌላ ነገር ፈጥረን አይደለም፣ እውነትን ፊትለፊት አፍጠን ስለተናገርን ነው። እግዚአብሔር የተመሰገነ ይሁን። ሌላው ምስጋና ማቅረብ የምፈልገው ቼሎ ያልባ የሚል ማህበር ወይም ያልባ የምናገኝ የሚል ማህበር ጠበቃ ልኮ ጉዳያችን እንዲከታተልልን በማድረግና በመርዳት ትልቅ ስራ ሲሰራልን ቆይቷል። ከዛ በመቀጠል በቅርብ ጊዜም ቢሆን ዘመድኩን በቀለ በእውነት እንዲነሳሳና እንዲቀጣጠል ያደረገልን ወንድማችን በእውነት እናመሰግናለን። ሌሎችም በየድወደቱ ሁሉም የስራቸውን ሰርተዋል። በእውነት በሐሰት የታሰርን ለመሆናችን ሁሉም ተገንዝቦ አውቆ ክርስቲያን የሆኑ ሁሉ ትልቅ ስራ ሰርተዋል፣ አስተዋጽኦ አድርገዋል። እየመጡም ጠይቀውናል። በእውነት በጣም ደግሞ ውስጣችን የነካው በተለይ የሙስሊም ወንድሞቻችን ተከታዮች መጥተው እግዚአብሔር ያስፈታችሁ፣ ምን እንርዳችሁ፣ ምን እናድርግ እያሉ ሲያጽናኑ ብለው ሂደዋል፣ ሰንብተዋልም እና እጅግ በጣም አድርገን በወገናችን በህዝባችን እናመሰግናለን።
መልካም
እና ምንም ምንም መረግዳን ትልል የታሰሩ ወንድሞቻችን ግን እነ መቶ አለቃ ማስረሻ፣ እነ ዶክተር ፍቅሩ ማሩ፣ እናቻለው ደሴ አሁንም መጋ ዘላለም እስካሁን ድረስም አልተፈታም ወንድማችን። ሌሎችም እስረኞች አሉ። አባይ ጠቀሳቸውን በሙስና ምክንያት የገቡት እነዚህ ወንድሞቻችን እና አብዮት ተስፋዬ እና በብርሃኔ እነዚህ በሐሰት የፖለቲካ ትኩሳት ለማብረር ተብሎ የገቡ ወንድሞቻችን ናቸው እና እነዚህን ሰዎች ሁላችን ተረባርበን የማስፈታቱን ስራ ብንሰራ ጥሩ ነው። መንግስትም ይህን ነገር ትኩረት ሰጥቶ ቢሰራበት ጥሩ ነው። አስመሳይ ነገር አጥፊዎችን ቢቆጣጠር፣ እውነተኛ ንጹሐን ሰዎችን ግን ወደፊት ቢያመጣ ጥሩ ነው ብለን እንመክራለን።
ተሰናብቻለሁ። እግዚአብሔር ይስጥልኝ ብዬ ግን አንድ የመጨረሻ አባ እንደሚያውቁት እንግዲህ አሁን በኢትዮጵያ አንዳንድ ለውጥ ይኖራል የሚል ተስፋ በብዙ ሰዎች ዘንድ ይሰማል። ስለዚህ መነሻ የሆነውም የአዲስ ጠቅላይ ሚኒስትር መሾምና ዝርዝሩና ሁኔታቸው አያያዛቸው ወደፊት የሚለይለት ቢሆንም በአሁኑ እንደ እርስዎ ምን አስተያየት አለዎት? በዛ ብንጨርስ እወዳለሁ።
አሁን ጥሩ ይሰራሉ እንዲህ ያደርጋሉ ብለን በመጀመሪያ ደረጃ መናገር የምፈልገው የዶክተር አብይ አህመድ ወደዚህ ስልጣን ለመምጣት ያበቃው የህዝብ ንቅናቄና ማዕበል ነው። እሳቸውም ህዝቡን ሊያመሰግኑ ይገባቸዋል። ብአዴንም ሆነ ኦህዴድ አፍ አውጥተው እንዲናገሩ ያደረጋቸው የህዝብ ንቅናቄና ኃይል ነው። ይህን ህዝብ ሊያመሰግኑ ይገባቸዋል። እኛም ደግሞ እናመሰግናቸዋለን እና ወደፊት ለውጥ ይመጣል አይመጣም የሚለው ወደፊት ስናየው ነው እንጂ በንግግራቸውና አሁን በሚያደርጉት ንግግርና አስተያየት መልካም ጅምር ነው ብዬ አስባለሁ። ግን ይሄ ንግግር በተግባር መቀየር አለበት ነው።
ሁለታችሁንም በጣም አመሰግናለሁ። አባ ገብረ ኢየሱስ ኪዳነ ማርያም፣ አባ ገብረ ስላሴ ወልደ ሃይማኖት፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
እሺ፣ ጤና ይስጥልኝ።